ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ ከአሜሪካ ድምፅ። ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
እዚህ ያሳለፍኩት በዓል ትዝ አይለኝ ነው። በጣም ደስተኛ ነበርኩኝ። ያው የለመድኩት ከቤተሰቦቼ ጋር ነው ማሳለፍ በዓልና ከዛ እዚህ ያሳለፍኩ የነበረው በዓል ግን እውነት ለመናገር ደስተኛ አልነበርኩም።
ኢትዮጵያ በተለያዩ ስፍራዎች በተፈጠሩ ግጭቶች ምክንያት መንገዶች መዘጋታቸውን ተከትሎ በርካቶች ከቤተሰቦቻቸው ጋር ተገናኝተው በዓላትን ለማክበር መቸገራቸው ተሰምቷል። የተወሰኑትን ወጣቶች ሐሳብ በምሽቱ እናሰማችኋለን። ሌሎች ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩም ይመራለሁ። ኤልያስ አስማረ ደግሞ የምስልና ድምፅ ቅንብሩን ይከውናል። አብራችሁን አምሹ። ወደ ቀዳሚ መሰናዶ እንሻገር። ስፍራዎች በተፈጠሩ ግጭቶች ምክንያት መንገዶች መዘጋታቸውን የመጓጓዣ አገልግሎት መስተጓጎሉን ተከትለው በርካቶች ከቤተሰቦቻቸው ጋር ተገናኝተው በዓላትን ለማክበር መቸገራቸውን ተሰምተዋል። አስቴር ምስጋናው በተለይ በአማራ ክልል ባለው አለመረጋጋት ምክንያት በዓልም ተነጣጥለው ለማክበር የተገደዱ ወጣቶችና ወላጆችን አነጋግራለች። በመቀጠል ይቀርባል።
በአዲስ አበባ ከተማ የምትኖረው የኮሌጅ ተማሪ ዞማሉሊ ለወትሮ በዓላትን የምታሳልፈው በአማራ ክልል ምስራቅ ጎጃም ዞን አማኑኤል ከተማ ከሚኖሩ ቤተሰቦቿ ጋር ነበር። ዘንድሮ ግን በተለይ እሷ የምትጓዝበትና ዋና ከተማዋን አዲስ አበባን ከጎጃም ጋር የሚያገናኘው መንገድ በጸጥታ ችግር ምክንያት በመዘጋቱ የተለመደውን ጉዞ ማድረግ አለመቻሏን ትናገራለች።
አዲስ አበባን በጣም ፈልጌ ነበር መሄድ፣ ግን የነበረው ሁኔታ እንደሄድ አላደረገኝም። ከዚህ በፊት እንደነገርኩሽ ሶስቱን በዓላት ሞሮ ሄድ ነበር። እዚህ ያሳለፍኩት በዓል ትዝ አይለኝ ነው። በጣም ደስተኛ ነበርኩኝ። ያው የለመድኩት ከቤተሰቦቼ ጋር ነው ማሳለፍ በዓልና ከዛ እዚህ ያሳለፍኩ የነበረው በዓል ግን እውነት ለመናገር ደስተኛ አልነበርኩም። እንግዲህ እግዚአብሔር ተፈቀደ ሰላም ሲሆን እሄዳለሁ።
ከቤተሰቦቿ ጋር ለመገናኘት ሌሎች አማራጮችን አስባ እንደምታውቅ የገለጸችው ዞማ ያ ግን ከአቅሟ በላይ እንደሆነ አስረድታለች።
ከዚህ በፊት የነበረው በትራንስፖርት ነው። ትራንስፖርት እንግዲህ በባስ ነበር የምንሄደው። ጥሩ ነበር እሱ። በስኩል ይብሱ ነበር የምሄደው። በፕሌን ልሄድ ብል ደግሞ ብሩ ትንሽ እንትን ይላል። ከዛ ደግሞ ሄጄ እኔ ደብረ ማርቆስ ነው እንደነገርኩሽ የምኖረው። ባህር ዳር ሄጄ በፕሌን ለመመለስ ከዚህ ማርቆስ የሚሄድበትን ያክል ነው እንትን ርቀቱ ማለት ነው። በዛ ምክንያት አላስፈላጊ የሆነ ወጪ ነው የማወጣው።
ሌላዋ ወጣትም ሰላማዊት የማንም ዋና ዋና የሚባሉ በዓላትን በምስራቅ ጎጃም ዞን ደብረ ማርቆስ ከተማ ከሚገኙ ቤተሰቦቿ ጋር ታሳልፍ እንደነበር ገልጻለች። በአማራ ክልል ግጭት ከተቀሰቀሰበት ካለፈው ዓመት መጨረሻ አንስቶ ግን ወደ ትውልድ አካባቢዋ መጓዝ እንዳልቻለች ትናገራለች።
በዓልን ከቤተሰብ ጋር ነበር የማከብረው። ዘንድሮ ያው በሰላም እጦት ምክንያት መንገድም ትራንስፖርት ባለመኖሩ ምክንያት እዚህ ነው የማከብረው። እዚህ አዲስ አበባ ምንስታ እዚህ ነው የማከብረው። ከዚህ በፊት ያው ቤተሰብ ጋር ነበር የምናከብረው። አሁን ግን ትራንስፖርትም ስለሌለ ያዝ አካባቢ ሰላም ስለሌለ ጥሩ ስላልሆነ እዚህ ነው የምንከብረው።
ከነሐሴ 2015 ዓ.ም ጀምሮ በመንግስት ኃይሎችና በፋኖ ቡድን ታጣቂዎች መካከል እየተካሄደ ያለው ግጭት ህብረተሰቡ ለሚፈልጋቸው የተለያዩ አገልግሎቶች መቋረጥ ምክንያት ሲሆን መቆየቱን ነዋሪዎችና የሰብአዊ መብት ድርጅቶች ጠቅሰዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ባለፈው ጥቅምት መጨረሻ ባወጣው ሪፖርት በአማራ ክልል አንዳንድ አካባቢዎች ተግባራዊ በተደረገው የእንቅስቃሴ ገደብና የሰዓት እላፊ እንዲሁም በጸጥታ መደፍረስ የተለያዩ ወረዳዎችን የሚያገናኙ የመንገድ መጓጓዣዎች በመቋረጣቸው አሊያም ውስን በመሆናቸው ምክንያት የንግድና ማህበራዊ እንቅስቃሴዎች ላይ ተጽዕኖ መፍጠሩን አመልክቷል። ይህም ነዋሪዎችን ለአቅርቦት እጥረትና ለዋጋ ንረት እንዲሁም ለተያያዥ ችግሮች ማጋለጡን ጠቅሰዋል። በአዲስ አበባ የሚገኙ የክልሉ ተወላጆች ደግሞ በተለይ በጎጃም መስመር በመኪና ለመጓዝ እየተቸገርን ነው ይላሉ። ጎንደር አካባቢ ይኖሩ እንደነበር የገለጹትና ካለፈው ዓመት መጨረሻ ጀምሮ በክልሉ በቀጠለው ግጭት ምክንያት 4 ልጆቻቸውን ይዘው ወደ አዲስ አበባ እንደመጡ የሚናገሩት ወይዘሮ በመንገድ መዘጋት ምክንያት ወደ አካባቢው ለመመለስ እና በዓልን እንደለመዱት ከዘመዶቻቸው ጋር ለማሳለፍ እንዳልቻሉ ያስረዳሉ።
ወደ አዲስ አበባ የመጣሁት መስከረም ወር ላይ ነው። ልጆችንና ከባለቤቴ ጋር ሆነን የመጣነው አገር ቤት እያለሁ በዓል ምናምን እንደዚህ ሁሌ ከቤተሰብ ጋር አንድ ላይ ሰብሰብ ብለን ነበር ብናከብረው። አሁን ግን በጸጥታ ምክንያት ወደ አዲስ አበባ መኖር ከጀመርኩ በኋላ መልሳለሁ በያስበይ ነበር ግን እንደጋጣሚ ሰላም ሁኔታ አሁንም ስላልተረጋጋ አልሄዳል ቻልኩም ለባልም ሄዳለሁ በያስበይ ነበር እሱም ማልሳከም የጸጥ ሁኔታ አስተማማኝ አይደለም ይል መረጃ ስላለ ያ መንገድ አልተከፈተም ነው የሚባለው በፕሌንና ለመሄድም ትንሽ ከብደኛል ከኢኮኖሚ አንጻር
የአማራ ክልል መንግስት በቅርቡ ባወጣው መግለጫ መጪዎቹን የገናና የጥምቀት በዓላትን ለማክበር ከተለያዩ የሀገሪቱ አካባቢዎች ወደ አማራ ክልል ለሚመጡ የክልሉ ተወላጆች የኤብስ ትራንስፖርት ሙሉ ለሙሉ ለማስጀመር ሰፊ ስራ እየሰራ መሆኑን አስታውቋል እንቅስቃሴው በምን ደረጃ ላይ እንደሚገኝ ግን እስካሁን የወጣ መረጃ የለም የአሜሪካ ድምጽ ያነጋገራቸው የኢትዮጵያ የትራንስፖርት ማህበር ፕሬዝዳንት አቶ ብርሃኑ ዘሩ በተለይ በጎጃም መስመር አገልግሎት አለመጀመሩን አረጋግጠዋል።
የወጡ ነው ከዚከራን ብረት መናሪያ ተሽከርካሪ ይወጣል እና ከዚህ ከካሊቲ ተሽከርካሪዎች እየወጡ ነው ከአዲስ አበባው መናሪያ ከመርካቶም እየወጡ ነው ያለው ነገር ግን ያው በዚህ በጎጃሙ መንገድ ላይ ማለት በዚህ በሰሜኑ ወደ ጎጃም ጎንደር የሚያስኬደው ላይ ከአዲስ አበባ በቀጥታ ኦፊሻሊ የጸጥታ ሁኔታ ክሊር ሆኗል እና ጀምሩ የሚል ነገር ስለሌለ እዛ ላይ ትራንስፖርት እየሰጠን አይደለም።
ዋና ከተማዋን አዲስ አበባን ከክልሉ ከሚያገናኙ መንገዶች አንዱ የሆነውን የጎጃም መስመር በተመለከተ ከአማራ ክልል መንግስት የሥራ ኃላፊዎች ተጨማሪ መረጃ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ለአሜሪካ ድምጽ አስቴር ምስጋናው ነው።
አስቴርን አመሰግናለሁ። በቅርቡ ይፋ የተደረገ አንድ አዲስ ጥናት ቀጣሪዎች እድሜያቸው በሃያዎች ውስጥ የሚገኙና በተለምዶ ጄንዚ ተብለው የሚታወቁትን የቅርብ ጊዜ ተመራቂዎች ለመቅጠር ፈቃደኛ ለመሆናቸውን ይፋ አድርጓል። ይህን የተመለከተውን ዘገባ ደግሞ ኤደን ገረሞት አስተማናለች።
በቅርቡ ከ800 በላይ ስራ አስኪያጆችና ዳይሬክተሮች ላይ ዩናይትድ ስቴትስ በተደረገ አንድ ጥናት ቀጣሪዎች በተለምዶ ጄንዚ በመባል የሚታወቁትና በጎርጎሮሳውያኑ 1990ዎቹ ማብቂያ ላይና በ2000 ዓመተ ምህረት መጀመሪያ ላይ የተወለዱ ልጆችን ለመቅጠር ፈቃደኛ አለመሆናቸውን አስታውቋል። በታህሳስ 2023 ይፋ የሆነው ይህ ጥናት 800 የዩናይትድ ስቴትስ ዳይሬክተሮችና ዋና ስራ አስፈጻሚዎች ላይ የተካሄደ ሲሆን ጥናቱ አስር ስራ አስኪያጆች መካከል አራቱ በዚህ እድሜ ክልል ውስጥ ያሉ ወጣቶችን ከቅጥር እንደሚያገላቸው አመላክቷል። ከአምስት ቀጣሪዎች መካከል አንዱ ደግሞ የስራ ቃለ መጠይቃቸው ቀን እነዚሁ ወጣቶች ኮላጅ ጋር ነው የመጡት ብለዋል። 100% የሚሆኑት ቀጣሪዎች ወጣቶቹ በርቀት በሚኖራቸው የቃለ መጠይቅ ወቅት ካሜራቸውን ከፍተው ማንነታቸውና ያሉበት ሁኔታ እንዲታይ አልመስከራቸውንም ተናግረዋል። ቀጣሪዎቹ በተጨማሪም በአካል የመጡት ወጣቶች በቀጥታ የሰው አይን ያዩ ለማውራት የማይደፍሩ አለባበሳቸው ሆነ ንግግራቸው ስርዓት አልባ ሆኖ እንዳገኙት አስተውቀዋል። የዚህ ጥናት ውጤት እንዳላስገረማቸው የተናገሩት ደግሞ በዋሽንግተን ዲሲ አካባቢ የቅርብ ጊዜ ተመራቂዎችን በአካውንቲንግና ቴክኖሎጂ ስራ እንዳገኙ የሚያሰለጥኑት ማይክል ኮነር ናቸው።
ያው ዋናው ነገር ቁም ነገረኝነት የጎደለ ይመስላል። ዝም ብለው በፈሰሰበት ነው የሚነግዱት ወይንስ ስራውን ይፈልጉታል?
ኮነር በቨርቹዋል ወይም በርቀት በኮምፒውተሮች በሚደረጉ ቃለ መጠይቆች ወቅት ካሜራ ለማብራት ፈቃደኛ ያልሆነ አመልካች ገጥሟቸው ያውቃል። ነገር ግን ተጠያቂዎቹ ለፕሮፌሽናል ስራ ተስማሚ ባልሆኑ እንደ ገበያ ማዕከል ባሉ ስፍራዎች እየተጓዙ ቃለ መጠይቁ እንዲደረግ መጋበዛቸው ግን ያጋጠማቸው ነገር ነው። ልክ እንደ ኮነር ሁሉ በኒውዮርክ ኢታካ ኮሌጅ የሰልታይ ተግባቦት መምህር የሆኑት ፕሮፌሰር ዳን ጋይስኪ የኮቪድ-19 ወረርሽኝ የቅርብ ጊዜ የዩኒቨርሲቲ ተመራቂዎችን እድገትና ብስለት ላይ ተጽዕኖ አሳድሯል ይላሉ።
12ኛ ክፍል ሲጨርሱ ሁሉም ነገር ተተራምሶ ነበር። መደበኛ የሆነ የመረቃ ስነ ስርዓት፣ የወጣቶች የመሰነባበቻ ድግስ ወይም ፕሮም እና እነዚህን የመሳሰሉ ነገሮች አልነበሯቸውም።
ፕሮፌሰር ዳን አክለውም የዚህ ውጤት ተማሪዎቹ የስራውን ዓለም ሲቀላቀሉ በራስ መተማመናቸው እንዲወርድ አድርጓል ይላሉ።
ዩኒቨርሲቲ መግባት የሚያጎናጽፋቸው ከመማሪያ ክፍሎች ውጪ ላሉ ተሞክሮች ዝግጁ መሆንን፣ በማህበረሰብ ውስጥ ያሉ መርሃ ግብሮች ላይ ተሳትፎ ማድረግን፣ ለስራ ልምድ መውጣትን የመሳሰሉ ነገሮች በሙሉ አልነበሯቸውም።
በጥናቱ ላይ የተሳተፉት 38% የሚሆኑት ቀጣሪዎች የቅርብ ጊዜ ተመራቂዎችን ከመቅጠር ይልቅ ተለቅ ያሉትን ለመቅጠር እንደሚመርጡ አስታውቀዋል። ይህም ብቻ ሳይሆን ተለቅ ላሉት ሰራተኞች ጥቅማ ጥቅሞችንና ከርቀት ሆኖ የመስራት ሁኔታም ለማመቻቸት ፈቃደኛ ናቸው። ግማሽ በግማሽ የሚሆኑት ቀጣሪዎች ደግሞ የቅርብ ጊዜ ተመራቂ የሆኑት እድሜያቸው እስከ 25 እና 27 የሚደርሱ ወጣቶችን ቢያንስ አንድ ጊዜ ከስራ ማባረራቸው መሆናቸውን ተናግረዋል። 63% የሚሆኑት ቀጣሪዎችም የቅርብ ጊዜ ተመራቂዎች የስራ ጫናን የመቀበል አቅም የላቸውም ያሉ ሲሆን፣ ሌሎች 61% የሚሆኑት ደግሞ አብዛኞቹ ለስራ አርፍዶ ይመጣሉ ብለዋል። በተጨማሪም 59% የሚሆኑት ቀጣሪዎች እነዚህ ወጣቶች የታዘዙትን ስራዎች በጊዜ እንደማያስረክቡ የተናገሩ ሲሆን፣ በተመሳሳይ 53% የሚሆኑት ቀጣሪዎችም እነዚህ ወጣቶች ለስብሰባ ሳይቀር አርፍዶ ይመጣሉ ይላሉ። ኮነር ታዲያ ይሄ ሁኔታ የቅርብ ጊዜ ተመራቂዎች ላይ ተባብሶ ታየ እንጂ ጉዳዩ ቀደም ብሎ የጀመረ ነው ይላሉ።
ቢሮ የሚገቡ ቢሆን ኑሮ የሥራ ጫናውን የሚቋቋሙበት የተሻለ እድል ነበራቸው። እነዚህ ልጆች በሥራው ዓለም ውስጥ እንዴት ማደግ እንደሚቻል አሰልጣኝ ያሻቸዋል።
በአንጻሩ ፕሮፌሰር ዳያን በኮሌጅ ተማሪዎች ዘንድ የአእምሮ ጤና እክል አይሎ መጨመሩን የተናገሩ ሲሆን፣ በዚህም የተነሳ የኮሌጅ መምህራን በተማሪዎች ክፍል የመግባት ሁኔታ ላይ ያላቸውን ቁጥጥር ማለዘባቸውን፣ እንዲሁም ደግሞ የቤት ሥራ የሚያስረክቡበት ጊዜ ላይም ነጻነት መስጠታቸውን ይናገራሉ።
አሁን ላይ ቀጣሪዎች እያነሱት ያለውና የተቀየረው ነገር ያለው የጭንቀት መጠንና የአእምሮ ጤና ተግዳሮቶች ናቸው።
ኮነር ታዲያ እነዚህ ወጣቶች ሁኔታዎች ቀለል እንዲልላቸው እየተመቻቸ ነው ይላሉ።
ለአንዳንድ ቀጣሪዎች ነገሮችን ቀለል አድርገው ለመቀበል በመሞከር ላይ ናቸው። በዚያ በኩል ትልቅ ልዩነት አይቻለሁ። የአእምሮ አቅመ ቢስነት ወይንም ነገሮችን መቀበል አለመቻል ተቀብሎ ራስን መንከባከብን እውቅና መስጠት እንደማለት ነው። ምክንያቱም እነዚህ ልጆች እንዲያድጉ የተነገራቸው ይህንን ነው።
የስራ ቅጥር አሰልጣኙ ኮነር ጄንዚ ተብለው የሚታወቀው የእድሜ ቡድን ላይ ያሉት የቅርብ ጊዜ ተመራቂ ወጣቶች ምንም እንኳን ለፕሮፌሽናል ስራ ቁርጠኝነት ያለማሳየት ሁኔታቸው ከወረርሽኙ በኋላ ቢያይልም፣ እነዚህ ሁኔታዎች ግን ቀድሞም ቢሆን እየተለመዱ የነበሩ ነገር ናቸው ይላሉ።
ውድቀት የሚያጋጥም ይመስላል። አንዳንዶቹ የቅርብ ጊዜ ምሩቃን በጣም እንክብካቤ የበዛባቸው ናቸው። እንደምታውቁት ዓለም ደግሞ በአብዛኛው ይቅርታ አታውቅም። ስለዚህ ሰዎች በጊዜ ይህን ነገር ከተረዱት ለወደፊት የሥራ ዘመናቸው መልካም የሚሆን ይመስለኛል።
ኮነር አክለውም ወጣቶች ከሥራ እድገት ይልቅ የሚያሳስባቸው በሥራና በሕይወታቸው መካከል ያለው ሰዓት ነው ይላሉ።
ይህንን ትውልድ በዋናነት የሚያሳስበው ነገር በስርፍ ጊዜ የሚደረግ ልምምድና በዚያው ዙሪያ እንደ አስፈላጊነቱ የሚለዋወጥ ሁኔታ ምቾት ነው። የወደፊት ሁኔታዎችን በተመለከተ በገንዘብም ሆነ በስራ ለማደግ ያላቸው ፍላጎት ዝቅተኛ ነው። በቃ ሁሌም የዛሬን ለመኖር የሚፈልጉ ነው የሚመስለው።
በዚህ ጥናት ላይ ከተሳተፉ 800 የሚሆኑ ስራ አስኪያጆችና ዋና ስራ አስፈጻሚዎች ውስጥ ግማሽ ያህሉ ጄንዚ በሚባለው የእድሜ ክልል ውስጥ ያሉ ተቀጣሪዎች ለስራው ያልተመጣጠነ ክፍያ ጠይቋል አሉ። ፕሮፌሰር ዳያን ግን ይህ የሚያሳየው ወጣቶቹ ከቀደመው ትውልድ በተሻለ ገንዘብ ላይ ያላቸው እውቀት መዳበሩን ነው ይላሉ። ፕሮፌሰር ዳያን አያይዘውም እነዚህ ወጣቶች ገና በዩኒቨርሲቲዎችና ኮሌጆች ውስጥ ሳሉ ኮርፖሬሽኖች እጅግ ብዙ ስራን በትንሽ ወጪ እንደሚያሰሩ መስማታቸውንና ማወቃቸውን ይገልጻሉ። እነዚህ ወጣቶችም ህልም የሚያደርጉት የተቀጣሪዎቹን ደሞዝ ሳይሆን የቢሊዮነር ቀጣሪዎቹን ገቢ መሆኑንም አክለው ተናግረዋል። ለዶራ ማካወር ዘገባ ኤደን ገረመው።
ኤደንን አመሰግናለሁ። በመቀጠል በማህበራዊ መገናኛዎች ላይ ትኩረት እያገኘ የመጣውን ዳልሴት የሙዚቃ ባለሙያዎች ቡድንን እንተዋውቃለን። አመሰግናለሁ ቴዎድሮስ ነጋሽ፣ መሳይ ለገሰና ካርሎ ኤፍቶላ የዳልሴት ባንድ መስራቾች አባላቶች ናችሁ። በአሜሪካ ድምጽ አድማጮችና ተመልካቾች ስም እንግዳይ ለመሆን ስለፈቀዳችሁ በእጅጉ አመሰግናለሁ። አስቀድሜ ከመጠሪያችሁን ጀምር፣ ለየት ያለ መጠሪያ ነው። ዳልሴት ምን ማለት ነው? እንዴትስ ተቋቋማችሁ? እንድትቋቋሙ ምክንያት የሆኗችሁ ጉዳዮች ምንድናቸው የሚለውን አንዳችሁ በመጀመሪያ አንገብኝ።
ዳልሴት የሚለው ስም እንግዲህ አሳይመንት ተሰጥቶን ነበረ ስም እንድናወጣ። በዛ መሀል ያው ዳልሴት የሚለውን አገኘ ሰርቻት ትርጉሙን ሳይ ጣፋጭ፣ ደስ የሚል፣ ለማየትም ለመስማትም ለመዳሰስም ይዝም ደስ የሚል ጥሩ የሆነ ነገር የሚል ሚኒንግን ያገኘሁትና እሱ ቢሆን ሞር ከኛ ጋር ካለው ሙዚቃ ጋር ኮምቢኔሽኑ አዲስ ነው። የአኩስቲክ መሳሪያ ነው። ሲሰማም እንትን ምንም ይከብድ አይደለም፣ ጩኸት የሌለው ነው እና እሱን ይገልጻል በሚል ዳልሴት።
ድንቅ መጠሪያ ነው። እንደ ቡድን እንድትሰባሰቡ ምክንያት የሆኗቸው ጉዳዮች ምንድን ናቸው?
ሶስታችንም የተለያየ ሙዚቃዎች ውስጥ ግሩፕ ውስጥ በአንድ ውስጥ ሰርተናል እና እንደ አጋጣሚ አብረን እንሰራበት አጋጣሚዎች ከካብሎ ጋር ተጠጠሩ። እንዲሁ ለስራም ባይሆን ፍሬድሺፕ ፓርክ ታቆልበለ እዛ ይሄን ከካብሎ ጋር እንሰራ ነበር። ዝም የራሳችን ፕሮግራም አርባር ማለት የአንድነት አውበት በደንብ እድሉን ሰጠን። ከዛ መሳይም እዛ ግሩፕ ላይ እኛ ግሩፕ እኛ ስብስብ ላይ ጆይን አደረገች ማለት እና ሶስት ሆነን ለምን ግሩፕ አናደርገው ምን ነገር ወደ አንድ እናሳድገው ያለው መሳሪያችን የሚጣጣም ነው ድምፁ አብሮ የሚይዘው ሶፍት ነው ከካሉ ድምፅ ጋር ማሪሽ የሆነ ከለር ፈጠረን እና ለምን አናደርገውም በሚል ወደ አራት ወር እንደዚህ ገደም የሆነ መሰረት ነው። ያው በአራት ወር ውስጥ ያው ብዙ ነገሮችን ብዙ ቦታ ሰርተናል። እንዲሁም ብዙ ቪዲዮዎችንም እንደዚሁ ላይቀናል።
ኢትዮጵያ ውስጥ በርካታ ባንዶች አሉ የየራሳቸው ቀለም ይኖራቸዋል። የናንተን ቀለም ለየት ያደረገው ነገር ምንድነው? በተለያዩ መድረኮች በተለያዩ ቦታዎች ተደጋግማችሁ እንድትጋበዙ በማህበራዊ መገናኛዎች ላይ ብዙ ሰዎች የሚከተሏችሁ ናቸውና ለዚህ አበቃን ምክንያቱ ምንድነው ብላችሁ ታስባላችሁ? ልዩ ቀለማችሁ ምንድነው?
ብዙ ባንዶች አሉ ከተማው ላይ እንዳልከው እና ስለየውኛ አሁን እንደ ሙዚቀኞች የከተፋ ስራና የትክክለኛ ሙዚቃ ተጠንቶ በራሳችን አቀነባብረን ምንሰራው ሙዚቃ አለ እና ከዛ ከከተፋው ሙድ ወጥተን የራሳችንን ዩኒክ የሆነ ሳውንድ ለማውጣት እየሞከርን ስለሆነ ይመስለኛል በራሳችን መንገድ ተርጉመናቸው አጥንተን አሁን ባለን ይዞታ በሳምንት ሁለት የተገናኝተን እናጠናለን።
ስክነት በተሞላበት ሁኔታ ውስጥ ጊዜ ማሳለፍ የሚፈልግ ሰው ይመርጠናል የሚል አይነት ስሜት ያለው ነው። እንግዲህ ዌብሳይታችሁ ላይ ያየሁት በተለያዩ መድረኮች ዝግጅቶቻችሁን አቀርባችኋል። በግልም በተቋማት በተዘጋጁ መድረኮች ላይ ዝግጅታችሁን አቀርባችሁ ተመልክቻለሁ። ከዚህ በተጨማሪ ደግሞ የበጎ አድራጎት ክንውኖች ላይ ትምህርት ቤቶች ላይም ስራዎቻችሁን ታቀርባላችሁ። በእነዚህ መድረኮች ላይ ማቅረባችሁ ያለው ትርፍ ምንድነው?
በጣም ኢንተረስቲንግ ነገር ነው። እኔ በግሌ ፐርሰናሊ ዘዘት ኮስ የመሳተፍ ሙዚቃ ማቅረብ ደስ የሚል መንፈስ ይፈጥራል። እንደ ቢዝነስም እንደምንጠቀመው ሙዚቃ ለሰዎች ጋር እንደዚህ በጎ አድራጎት ስራ ሊሆን ይችላል፣ አሳብ ሼር ማድረግ ሊሆን ይችላል። አሁን ፍሬንድሺፕ ስንጫወት ክፍያ ኖሮ ምናምን ተከፍሎ ምናምን ፓርክስም ሰራ ደስ ያለን ስሜት ያለን ፍቅር ያለን ሙዚቃ ያለን ስም ነገር እዛ ላይ እናሳያለን። ሰው ደግሞ እዛ ያለውን ሰው አዳምጠናል ሼር እናረጋለን። ስለዚህ ሙዚቀኛ መጀመሪያም ይሄ ኖሮ ይገባል ያስባል። ከዛ ደግሞ ወደ ቢዝነስ ነገሩን ማሳደግ ይቻላል። ፍቅር ያለው ሰው ውስጡ ለሙዚቃ ስሜት ያለው ሰው ከዚህ የሚጀምረው የማሰውና በጓዳቦት የምታደርገው ነገር በጣም ትልቅ መንፈስ ያጣታል። እንደገና ደግሞ ለነሱም በሙዚቃ መሳሪያዎችን ለነሱ ኤግዛሚነስን ተግዳክምና የሚሆን ነገር ነው የምንሰጣቸውና እነሱ የሚፈጥረው ነገር ቀላል አይደለም።
ያሉ ነገር እንዳለ ሆኖ አንድ ዝግጅት ላይ የሲፉ ፋንታውን ሾው ላይ ለባለታ የተሳተፍነው ዝግጅት ነበር። ጎዳና ላይ በጣም ትልቅ ተሰጥኦ ያላቸው ልጆች አሉ እና ሄደን እኛውን ከነሱ ጋር ሙዚቃ ስንሰራ ወይ ሲዘፍኑ ከኛ ጋር ሆነው ይሄ ተሰጥኦ ዝም ብሎ እንዳልሆነ የሚረዱ ይመስለኛል። ያ ተስፋ ይሰጣቸዋል። አንድ ቀን ሙዚቀኛ ሆኜ እንደዚህ ልሆን እችላለሁ እንደዚህ ልሰራ እችላለሁ የሚለውን እምነትም የሚያሳድርባቸው ይመስለኛል።
ቻችሁን መለከታለሁ። የጋራ መግባባታችሁ አንዳችሁ ለአንዳችሁ ያለው ስሜት መልካም እንደሆነ የሚያሳይ ነው። በቡድን መስራት የራሱ መልካም አጋጣሚዎች እንዳሉት ነው። አብሮ ደግሞ ፈተናዎችም ያሉት ይመስለኛል። የተለያዩ ሰዎችን ስሜት ማስታረቅና አንድ ወጥ ነገር ይዞ ለመጓዝ የራሱ ፈተናዎች አሉ ይመስለኛል። በስካሁን ሂደታችሁ የፈተናችሁ ጉዳዮች ምንድናቸው? እዚህ ድረስስ እንድንጓዝ ምክንያቱን ሆናል አብቅቶናል የምትሉት የመጣጣም ምክንያቱ ምንድነው?
አሁን የጥላት ጊዜ አለን በሳምንት ሁለት ቀን ተብሏልና እሱን ሰዓት በአግባቡ ለመጠቀም እየሞከርን ነው። ማስተግረው ነው የሚለው ይሄ መግባባታችን ነው ያቆየ በስራማ ላይ ስለስራው እናወራለን ብዙ መጨቃጨቆች ይኖራል ግን ስለስራው ማማር ስለሆነ በቀዛው ጋር ነው የምንጨርሰው ሸንጨርሰን ወደ ስራሽ ነው የምንቀጥለው እና እሱ ነው ያቆየ
እኔ መጀመር ነው ያገዚ ብዙ ጊዜ አስተራቂያችን እሷና እኔና እየተወች አንዳንድ አይታጣሙ እና ስራማ አልገብታ
በጣም
ሁላችሁም በተናጠል የተዋጣላችሁ ሙዚቀኞች እንደሆናችሁ አውቃለሁ በተለያየ እንቅስቃሴዎች ውስጥ ተሳታፊዎች ናችሁ ስለግላችሁ እንቅስቃሴ በተወሰነ ደረጃ ለአድማጮችና ለተመልካቾቻችን አጋሩልን።
በግል ያው ለሙዚቃ ህይወት ውስጥ ከፍሉት ካለኝ ህይወት እንዳለው ነው በዋናነት የሬታተር የሙዚቃ ህይወት ውስጥ እንሰራለን ቋሚ ስራችን ነው። ከዛ ውጭ በግል ፒያኖ ማስተምራለሁ ስላው ቢዝነስ ውስጥ ማለው በግል ቢዝነስ እሰራለሁ እንደዚህ አይነት ነገሮችን እሰራለሁ ከዳፊት ባንድ እና ከፍሉት ጋር ከዛ ባለፈ ማለት ነው።
ያው ከቫይሊን ጋር እንግዲህ ከአስር አመት በላይ ሆኗል። በተለያዩ ባንዶችን ህጻናትና ወጣቶች ያስመስ ነበር የሚሰራው በዛ ላይ ቫይሊን ነበር የሚጫወተው አሁንም ብሔራዊ ቲያትር ነኝ በቫይሊን ነው እሱ የሚጫወተው ከዛ ተማሪዎች አሉ ተማሪዎችን እንዲሁ በቫይሊን እንደ ተክፍያ ያለ ክፍያም የሆነ ማለት ታለምታቸው ውስጣቸው እየፈለገ መክፈል የማይችሉ የተወሰኑ ተማሪዎች አሉ እነሱን አንዳንድ ጊዜ የተወሰነ ጋይድ አደርጋቸዋለሁ። አሁን ደግሞ ዘመደሴ ባን አብረን እየሰራ ነው።
በቅርቡ ደግሞ ማስተርሷን በቢዝነስ አድሚኒስትሬሽንም ይዛለታል።
እሺ ካርሎ ያንተ
ከሙዚቃ ውጭ ዲጂታል ማርኬተር ነኝ። ድረገጾችን ገነባለሁ ሶሻል ሚዲያ ላይ ያሉ ነገሮችን ማኔጅ አደርጋለሁ። ከሱ ደግሞ በተለየ የድምጽ ስልጠና አሰጣለሁ ለግለሰቦችና ለድርጅቶች ድምጻቸውን እንዴት በተሻለ መንገድ ለመናገርም ለመስፈንም ለተለያዩ ተግባሮች እንዲጠቀሙ አሰለጥናለሁ ማለት ነው።
ከመላይታችን በፊት በርካታ ወጣቶች ተሰጦ ኑሯቸው በጋራ አዲስ ቀለም ይዘው መምጣት የሚችሉበትን ሐሳብና ብልሃት ያውቁም ብዙዎቹ አብረው እንዴት መስራት እንዳለባቸው እንዴት ወደ ህዝብ መቅረብ እንዳለባቸው የብዙዎችን ጆሮ እና ትኩረት እንዴት እንደሚያገኙም ግራ ገብቷቸው በየስፍራው የሚገኙ ወጣቶች ይኖራሉ። ከእናንተ ልምድ ተነስተታችሁ እንደዚህ ባለ ውድድር በሚበዛበት ኢንዱስትሪ ውስጥ የራሳቸውን ቀለም ማሳወቅ የሚችሉት እንዴት ነው? እንዴትስ ሊያሳኩት ይችላሉ በሚለው ዙሪያ ላይ የሶስተኛ ነጥቦችን ብታጋሩ ደስ ይለኛል።
ጠየቅ ነው አንድ ለጠየቅ ነው የመጠየቅ በጣም ችግር አለኛ ዘፍ ደፍረን ጠይቀን እንዲማረግ ፈልጋለሁ እና እንዲያባክን ብትሰሩ ብለን አንጠይቅም ብንጠይቅም ዲስከሬጅ እናደርግ ነው ያለው። ላይክ እሺ ብሎ ቃል ገብቶ ቃሉን ማያከብር በጣም ብዙ ሰው ነው ያለው እና እሱ ነገር አንድ ለት ጠይቃለን ሶስት ጠይቃለን ከዛ በኋላ ግን ይሰለችንና ሰዋል ውስጥ መስራት ትፈልጋለን የምትፈልገው ደግሞ የሆነን ከሆነ መስፋሪያ ጋር ቀናጅ ትፈልጋለህ እና ያንን ሰው አንተ በፈለከው መጠላት ታገኝ ትችላለህ እና ጠይቆ ግን ይሄ ዲስክሬጅ ሆነ ወደኋላ የምትቀረው ነገር መሆን የለበትም ማስተላልፈው በቃ ፑሽ አድርገው ቻልከው ያህል ድረስ ተስፋ ሳትቆርጥ መሄድ እሱ በጣም ትልቅ ችግር ነው። መጠየቅ
ከፈታት ስለላለ እኛም ይጠበቅብናል ለሰዎችን የማገዝ ትሬኒንግ የመስጠት የማድረግ ኃላፊነት አለ። በእነሱም ዘንድ ደግሞ ችሎታቸውን በአካዳሚክ እውቀት መፈተሽ ሊሆን ይችላል። አሁን ጊዜው ለቴክኖሎጂው ሶሻል ሚዲያ ምናምን ቅርብ ነው እና ያላቸውን ነገር በምልክ ማዳበር እንዳለባቸው እንጂ ቅርብ ስለሆነ ይችላሉ። በግላቸው ቤታቸውን ብዙ የሚሰጥ ነገር ከዛ ባለፈ ደፍሮ መውጣተኛ እንፈራለን። ብዙ ተፈጥሯችን ሆነ ተቆጥጠንም ምናምን ስላደግን ትንሽ ኮሜንት ያስተነብረናል። ተደብቀን ምናምን እንፈራለን። ሙገሳ ካልሰጡን ወይ መውጣት አንፈልግም ነገር አለ እና ያን ነገር በሰበርክ ቁጥር ሻይ ማድረጉ ነገር ይመጣል ያስባለን።
አይ ቲንክ አሁን ያን ጊዜ ወጣት ትልቁ ችግሩ ምንድነው? ሁሉ ነገር አሁን እንዲሆን ይፈልጋል። ዛሬ አሁን ቶሎ እና አንድ ነገርን መስራት ሲጀምር ዛሬውን ውጤት ካላየ ዛሬውኑ የሆነ ብር የሆነ ነገር ካላመጣለት ትቶ ወደ ሌላ ነገር ያልፋል። እና ዋናው ነው መሰረታዊ ብዬ ማምነው የሆነ ነገር አምነንበት እስከገባን ድረስ ቆይተንበት ፍሬስ ከመያበቀል ተጠብቀን ማየት አለብን። ለወጣቱ መመክረውም እሱን ነው ላይ እኔም ወጣት ነኝ ገና ስለዚህ መቆየት አለብን። ምናምንበት ነገር ካለ በደንብ ፈልገን አንዴ ካመንንበት በኋላ ረግጠን መቋቋም አለብን። የሚያስፈልገውን መስዋዕት የሚያስፈልገውን ፍጋት ፈግተን በኋላ ፍሬው ይመጣል።
እጅግ በጣም አመሰግናለሁ ቴዎድሮስ ነጋሽ፣ መሳይ ለገሰና ካርሎ ኤርቶላ ዳልሴት ስለተሰኘው አፋጭ ሙዚቃዎችን በመሳሪያ እያቀነባበረ ለአድማጮች ለተመልካቾች ስለሚያቀርበው የሙዚቃ ቡድናችሁ፣ ስለ ህልማችሁና ስለ ጉዟችሁ ስላጋራችሁልኝ ለአድማጮችና ለተመልካቾች በእጅጉ አመሰግናለሁ። ከመለየታችን በፊት ማስቸገር ካልሆነብኝ ከሰራችኋቸው ሙዚቃዎች መካከል ለአድማጮችና ለተመልካቾች አንዱን ቀጭባችሁ ብታስደምጡልኝ።
ጽጌረዳን መርጠናል።
የተከበራችሁ አድማጮቻችንና ተመልካቾቻችን አብራችሁን ሳመሻችሁ በእጅጉ እናመሰግናለን። መልካም ምሽት ይሁንላችሁ። የነገ ሰው ይበለን።